ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
እንደ
ማኅበረሰብ ራሳችንን መመርመር ይኖርብናል። ጦር መሣሪያ ግለሰቦች እጅ የሚገባበትን ሁኔታ ለማክበድ እንደማይቻል ብቻ ሳይሆን ይበልጥ ለማክበድ መሠረታዊ እርምጃዎችን መውሰድ መጀመር ይኖርብናል።
የዩናይትድ ስቴትሱ ፕሬዝደንት ባራክ ኦባማ የጦር መሣሪያ ሕግን በተመለከተ የደረሱበትን ፕሬዝዳንታዊ ውሳኔ አስመልክተው ከተናገሩት የተቀነጨበ ነበር የሰማችሁት። ዝርዝሩ በአብይ ርዕስ ይቀርባል።
ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አመሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው።
ዛሬ ማክሰኞ ታህሳስ 26 ቀን 2008 ዓ.ም ነው። ከፕሮግራሙ መሪ ንጉሡ ታምሬ ጋር ሆነን ስቱዲዮ የምናስተናግዳችሁ እኔ አዳነች ፍስሐዬና
ሰለሞን ክፍሌ እንሆናለን። መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረን እናመሽ ዘንድ የአክብሮት ግብዣችን ነው። አሁን የዓለም ዜና እናሰማለን።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በሀገሪቱ ያለውን ኃይል ተጠቃሚነት ለመቀነስ ሲሉ የሀገሪቱን ምክር ቤት ውሳኔ ሳይጠብቁ እርምጃ እንደሚወስዱ አስታውቀዋል። ጉዳዩ የአሜሪካን ሕዝብ ከፋፍሏል። ፕሬዚደንት ኦባማ ዛሬ በዋይት ሀውስ ቤተ መንግስት ሆነው ባደረጉት ንግግር ከቅርብ ጊዜያት ወዲህ በገፍ የመግደል ተግባሮች እየታዩ ቢሆኑም የሀገሪቱ ምክር ቤት በመሳሪያ ባለቤትነት ላይ ቁጥጥር የሚያደርግ ሕግ ባለማውጣቱ ነቅፈዋል። ከበለጸጉት ሀገሮች መካከል እንዲህ አይነት በገፍ የመግደል ተግባር የሚዘወተርብን እኛ ብቻ ነን ሲሉ ፕሬዚዳንት ኦባማ አስገንዝበዋል። ፕሬዚዳንቱ ይህን ንግግር ያደረጉት ከቅርብ ጊዜያት ወዲህ የግድያ ሰለባ በሆኑት ሰዎች ተከበው ነው። ወደ ኋላ ሰፋ ያለ ዘገባ ይኖረናል።
ፕሬዚዳንት ባራክ ኦባማ ዩናይትድ ስቴትስ ውስጥ መሳሪያ በቀላሉ የመግዛት ሁኔታ የሚያስከትለውን ግጭት ለመገደብ ሲሉ የፕሬዚደንትነት ስልጣናቸውን በመጠቀም ተከታታይ መመሪያዎችን በማስተዋወቅ ላይ ናቸው። ይህ እርምጃቸው ታዲያ አንዳንድ ድጋፍ እያገኘ መሆኑን የድምፅ መለኪያ አሃዞች አመልክተዋል። በዩናይትድ ስቴትስ በየዓመቱ ከ30 ሺህ በላይ የሚሆኑ ሰዎች በጦር መሳሪያ ይገደላሉ። ግድያው ራስን ማጥፋትንም ያካትታል። ይህ አሃዝ በዓለም ዙሪያ ካሉት ሌሎች አገሮች የበዛ እንደሆነ ፕሬዚደንት ኦባማ አስገንዝበዋል።
ኩዌት ኢራን ላይ ዲፕሎማሲያዊ እርምጃ በመውሰድ ረገድ ከሌሎች የሳውዲ አረቢያ አጋሮች ጋር ተቀላቅላለች። ሳውዲ አረቢያ አንድ የታወቁ ሺዓ ሃይማኖታዊ መሪን ከገደለች በኋላ እርምጃውን የሚቃወሙ ሰዎች በኢራን መዲና በሚገኘው የሳውዲ ኤምባሲ ላይ ወረራ ማካሄዳቸው ይታወሳል። ኩና የተባለው የኩዌት መንግስት ይዞታ የሆነው የዜና አገልግሎት በዘገበው መሰረት ሳውዲ አረቢያ ጸጥታውን ለማስከበር የምትወስደውን እርምጃ ሁሉ እንደምትደግፍ ኩዌት ገልጻ በቴህራን የሚገኙትን አምባሳደሯን ጠርታለች። ባህሬንና ሱዳን የሳውዲ አረቢያን እርምጃ ተከትለው ከኢራን ጋር የነበራቸውን ዲፕሎማሲያዊ ግንኙነት አቋርጠዋል። የተባበሩት የአረብ ኤሚራቶች ደግሞ ከኢራን ጋር ያላትን ዲፕሎማሲያዊ ግንኙነት ዝቅ እንዲል አድርጋለች። አራቱ ሀገሮች የአረብ ሀገሮች ማህበር አባላት ናቸው። ማህበሩ በሳውዲ አረቢያና በኢራን መካከል ስለተፈጠረው ችግር ለመወያየት በመጪው እሁድ ይሰበሰባል። የኢራን ፕሬዚደንት ሐሰን ሩሃኒ ሳውዲ አረቢያ ዲፕሎማሲያዊ ግንኙነት ለማቋረጥ መወሰኗን መንቀፍ ቀጥለዋል። ይህ እርምጃዋ በሼህ ኒምር አል ኒምር ላይ የፈጸመችውን ወንጀል ሊሸፍን አይችልም ብለዋል። ኒምር የሳውዲ ንጉሳዊ አገዛዝን በግልጽ በመንቀፍ የሚታወቁ ሰው ነበሩ። ሳውዲ አረቢያ ሼሁንና 46 ሌሎች እስረኞችን ከአሸባሪነት በተያያዘ ክስ መግደሏን ያስታወቀችው ባለፈው ቅዳሜ ነበር። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ትላንት ባወጣው መግለጫ በሳውዲ አረቢያ ኤምባሲ ላይ የተፈጸመውን ጥቃት አውግዟል።
የፕሬዚደንት ኦባማ አስተዳደር የሺያው ሼክ መገደል ሊያስከትል ስለሚችለው አንድምታ የሳውዲ አረቢያ ባለሥልጣኖችን አስጠንቅቋል። የሼህ ንምር አልንምር መገደል መካከለኛው ምስራቅን አሳዝኗል፣ ዓለም አቀፍ ተቃውሞንም አስነስቷል ሲሉ የዋይት ሀውስ ቃል አቀባይ ጆሽ ኤርነስት ትላንት ተናግረዋል። በዓለም ዙሪያ ያሉ የሺያ ማኅበረሰቦች በሼህ ንምር አልንምር መገደል ቁጣቸውን አስተጋብተዋል። ሼሁ ከአራት ዓመታት በፊት በምስራቅ ሳውዲ አረቢያ ተቃውሞዎች በተካሄዱበት ወቅት ዋናው መሪ እንደነበሩ አይዘነጋም። ሼሁ ሕዝብን በማነሳሳትና በሌሎች ክሶች ነበር አምና ተይዘው የታሰሩት።
የተባበሩት መንግስታት ድርጅት ይፋ ያደረገው አዲስ ሪፖርት በየመን እየተካሄደ ያለው ግጭት በምን ያህል ሲቪሎች ላይ ጉዳት እንዳደረሰ ያሳያል። በድርጅቱ የሰብአዊ መብቶች ቢሮ ሪፖርት መሰረት ካለፈው የአውሮፓውያን ዓመት 2015 መጋቢት 26 እስከ ዓመቱ ማብቂያ ከ8100 በላይ ሲቪሎች ተገድለዋል ወይም ቆስለዋል። አብዛኞቹ ሰዎች የተገደሉት ደግሞ በሳውዲ በሚመራው ህብረ ብሔር ኃይሎች የአየር ድብደባ መሆኑ ያስረዳል። ሊዛ ሽላይል ከጀኔቫ ለአሜሪካ ድምፅ ሬዲዮ የላከችው አጭር ዘገባ አለ። ሰለሞን ክፍሌ ያቀርበዋል።
ሳውዲ አረቢያ የአየር ድብደባ ዘመቻውን በሁቱ አማጽያን ላይ ባለፈው የአውሮፓውያኑ ዓመት 2015 መጋቢት ከጀመረች በኋላ ወንዶች፣ ሴቶችና ሕፃናትን ጨምሮ 2795 ሲቪሎች መገደላቸውንና 5324 መቁሰላቸውን ነው የተባበሩት መንግሥታት ድርጅት የሚገልጸው። አሃዙ ከሽምቅ ተዋጊዎቹ በኩል የሞቱና የቆሰሉትን ስለማይጨምር ግን የዚህን አሰቃቂ ፍጅት ሙሉ ገጽታ ማሳየት አልተቻለም። በየመን ጉዳይ ላይ ባለፈው ኅዳር አጋማሽ የተባበሩት መንግሥታት ድርጅት ጄኔቫ የሸመገለው የሰላም ንግግር እልቂቱን ማስቆም አልቻለም። እርግጥ አሃዞቹ በታህሳስ ወር በሳውዲ የአየር ድብደባ የተገደሉ ሲቪሎች ቁጥር በቀደመው ኅዳር ወር ከተገደሉት ከእጥፍ በላይ እንደሆነ አሳይቷል። የዓለሙ ድርጅት የሰብአዊ መብቶች ቃል አቀባይ ሩፐርት ኮልቪ ሲናገሩ የጄኔቫው የሰላም ንግግር ከመጀመሩ በፊት በተፋላሚ ወገኖቹ የተደረሰው ስምምነት ደቂቃዎች ባልወሰደ ጊዜ ውስጥ ፈርሷል ብለዋል። የአየር ድብደባው በአዲሱ የአውሮፓውያኑ ዓመት 2016ም ቀጥሎ በዋና ከተማዋ ሰናአ ላይ 11 ቦምቦች ተጥለዋል። ዛሬ ማክሰኞም ድብደባው መቀጠሉን ቃል አቀባዩ አስረድተዋል።
ቅርብ ጊዜ የተካሄዱት የአየር ድብደባዎች ለተጨማሪ ሲቪሎች መገደል ምክንያት ይሆኑ አይሆኑ እስካሁን አላረጋገጥንም። በእርግጥ ቀደም ሲል የወጡ ዘገባዎች በርካታ የግልና የመንግሥት ሕንፃዎች ባለፈው እሁድ መደብደባቸውን ያመለክታሉ። አንዳንዶቹ ሕንፃዎች የሚገኙት ሳናአ ውስጥ ሕዝብ በብዛት በሚኖርባቸው አካባቢዎች ነው።
የሳውዲ መራሹ የህብረት ኃይሎች ሐጃ ክፍለ ግዛት ውስጥ የክላስተር ቦንቦችን መጠቀማቸውንና በርካታ ሰዎች በተቀባሪ ፈንጂዎች ላይ ሲረማመዱ እጅና እግሮቻቸውን እንዳጡ የሚገልጹ አስደንጋጭ መረጃዎች ለተባበሩት መንግሥታት ድርጅት መድረሱንም ቃል አቀባዩ ሩፐርት ኮልቪ አክለው ተናግረዋል። በታይዝ ሰብአዊ ሁኔታው እጅግ ሰቅጣጭ መሆኑንም አስረድተዋል። ወደ ከተማዋ የሚያስገቡትን ኬላዎች በአብዛኛው የሚቆጣጠሩት የሁቱ ሽምቅ ተዋጊዎች ምግብና ሌሎች ለሕይወት አስፈላጊ ቁሳቁሶች እንዳይገቡ ያግዳሉ ሲሉም አብራርተዋል። በተባበሩት መንግሥታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ሪፖርት መሠረት ደግሞ በየመኑ ግጭት 2,500,000 ሰዎች እዚያው ሀገር ውስጥ ተፈናቅለዋል። 167,000 ያህል ወደ ጎረቤት አገሮች ሸሽተው ሄደዋል።
አድማጮች፣ ዜና የሚተላለፈው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በብሩንዲ መንግስትና በተቃዋሚዎች መካከል የሚደረገው የሰላም ንግግር እንዲዘገይ ተደርጓል። መቼ እንደሚቀጥልም አልተገለጸም። ባለፈው ወር ኡጋንዳ የተጀመረው ንግግር ነገ በአሩሻ ታንዛኒያ እንዲቀጥል ታቅዶ ነበር። ይሁንና ግጭት የሚደግፉ ወገኖች እንዲገቡበት ተደርጓል በሚል መንግስት በንግግሩ አልሳተፍም ሲል ትላንት ማስታወቁን ከፍተኛ የብሩንዲ የውጭ ጉዳይ ሚኒስቴር ባለሥልጣን ጆዜፍ ባንጉሩምቦና ገልጸዋል። ሲኤንአርኤዲ የተባለ አንጋፋ የተቃዋሚዎች ጥምረትም በንግግሩ እንድሳተፍ አልተጋበዝኩም ይላል። የኡጋንዳ ፕሬዚደንት ዮዌሪ ሙሴቬኒ በብሩንዲ ያለው የፖለቲካ ቀውስ እንዲያበቃ ለመሸንገል ጥረት እያደረጉ ነው። ቀውሱ የተነሳው ፕሬዚደንት ፒየር ንኩሩንዚዛ ለሶስተኛ የስልጣን ጊዜ እንደሚወዳደሩ ባለፈው ሚያዝያ ወር ካስታወቁ በኋላ ነው። ከዚያን ጊዜ አንስቶ በሀገሪቱ መዲና ቡጁምቡራ በፖሊሶችና በተቃዋሚዎች መካከል በሚካሄደው ግጭት ከ400 በላይ የሚሆኑ ሰዎች ተገድለዋል።
በዩናይትድ ስቴትስ ሚኔሶታ ክፍለ ሀገር የሚገኝ የሶማሊያ ማህበረሰብ አልሻባብ በአዲሱ ዓመት ላይ ያወጣውን የምልመላ ቪዲዮ በቁጣ አውግዟል። የሶማሊያ አሜሪካ ግብረ ኃይል የተባለው አካል ትላንት በጠራው ጋዜጣዊ ጉባኤ በከተማይቱ ያሉትን ወጣቶች ከጽንፈኛው ቡድን ጋር የሚያያይዘውን ቪዲዮ በጥብቅ አውግዟል።
muhiimadu waxay ahayd in la tus aan dadka gaarsiino message ah yani in dadkani u hadlin muslimiinta
የግብረ ኃይሉ ተባባሪ ሊቀመንበር ሆዳን ሐሰን ከአሜሪካ ድምጽ ራዲዮ የሶማሊኛ አገልግሎት ጋር ባደረጉት ቃለ መጠይቅ ዓላማችን አልሻባብን የመሳሰሉት አሸባሪ ቡድኖች እስላም ሃይማኖትን እንደማይወክሉ ማሳመን ነው ብለዋል።
በመጨረሻም ቻይና በደቡብ ቻይና ባህር ከሚገኙት ሰው ሰራሽ ደሴቶች መካከል በአንደኛው ላይ የአውሮፕላን መኮብያ መንገድ ላይ ሙከራ በማድረጓ በሷና በክልላዊ ጎረቤቶቹ ሀገሮች መካከል ውጥረት እየሰፈነ ነው። ስፓርትሊ በተባለው ደሴት ውስጥ በሚገኘው የአውሮፕላን መንገድ ላይ አንድ የሲቪል አውሮፕላን አርፏል። ደሴቱ ቻይና እንዲሁም ታይዋን፣ ቪየትናምና ፊሊፒንስ የሚገኙባቸው ሌሎች የእስያ ፓስፊክ ሀገሮች ይገባኛል ከሚሏቸው ብዙ ደሴቶች መካከል አንዱ ነው። ቪየትናም በኦፊሴል ዲፕሎማሲያዊ ተቃውሞ አቅርባለች። የፊሊፒንስ የውጭ ጉዳይ ሚኒስቴር ቃል አቀባይ ደግሞ ተመሳሳይ እርምጃ ለመውሰድ ማቀዱን ገልጿል።
ዜናዎቹን ሰማን አድማጮች። አሁን የዕለቱ አብይ ርዕስ
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የጦር መሳሪያ ሕግን በተመለከተ የደረሱበትን ፕሬዚዳንታዊ ውሳኔያቸውን ይፋ ከማድረጋቸው አስቀድሞ ትላንት ሰኞ ከከፍተኛ የሕግ አስፈጻሚ ምክር ቤት አባላት ጋር ተገናኝተዋል። አንድ ፕሬዚዳንታዊ ውሳኔ ሕጋዊ ክርክር ሊቀርብበት ይችላል እንጂ የምክር ቤትን ስምምነት ወይም ፈቃድ አይፈልግም። ብዙዎቹ እንደሚያስቡት የጦር መሳሪያ ሕግን መቀየር ቀላል አይደለም። ለምን ይሆን ዩናይትድ ስቴትስ ውስጥ የጦር መሳሪያ ሕግን ለመቀየር እንዲህ ከባድ የሆነው? የቪኦኤዋ ካሮሊን ፕሩሱቲ ያቀረበችው ዘገባ አለ፣ አዲሱ አበበ ያቀርበዋል።
በየጊዜው የሚፈጸመው ግድያ፣ ለምሳሌም ባለፈው ታህሳስ ወር በካሊፎርኒያዋ ሳን በርናርዲኖ 14 ንጹሐን እንዳለቁበት አይነቱ ግድያ ነው ፕሬዚዳንት ባራክ ኦባማ ሕጉን ለመቀየር ያስገደዳቸው።
እንደ ማህበረሰብ ራሳችንን መመርመር ይኖርብናል። ጦር መሳሪያ ግለሰቦች እጅ የሚገባበትን ሁኔታ ለማክበድ እንደማይቻል ብቻ ሳይሆን ይበልጥ ለማክበድ መሠረታዊ እርምጃዎችን መውሰድ መጀመር ይኖርብናል።
ፕሬዚዳንት ባራክ ኦባማ ይህን እቅዳቸውን ትናንት ዋይት ሃውስ ውስጥ ሲያብራሩ የዩናይትድ ስቴትስ ጠቅላይ አቃቢ ሕግ ሎሬታ ሊንች እና የኤፍቢአይ ዲሬክተሩ ጄምስ ኮሚም ነበሩ። ይሄ አሉ ሚስተር ኦባማ፣ ፕሬዚዳንታዊ ሥልጣን የሚደግፈውና የሚፈቅድልኝ ብቻ ሳይሆን ብዙ አሜሪካውያን የጦር መሳሪያ ባለቤቶች ሲሆኑ ሳይቀሩ የሚደግፉት ሐሳብ ነው። በሦስት መሠረታዊ ምክንያቶች ግን ሕጉን መቀየር ቀላል አይሆንም። አንዱ የባህል ጉዳይ ነው። አንዳንዶች እንደሚሉት ሁለተኛው የሕገ መንግሥቱ ማሻሻያ አንቀጽ ሰከንድ አመንድመንት የሚባለው በእንግሊዝኛ አሜሪካውያን የጦር መሳሪያ ባለቤቶች እንዲሆኑ መብት ይሰጣል። የቀድሞው ሪፐብሊካን የምክር ቤት አባል አሁን የመብት ተከራካሪው ቪን ወበር
ይሄ የአሜሪካውያን ባህላዊ ልማድ ነው። የጦር መሳሪያ ባለቤት መሆን እንደ አገር የማንነታችን መታወቂያ ነው።
ሁለተኛው ምክንያት ብሔራዊው የጦር መሳሪያ ማኅበር ነው። እንደ አውሮፓ አቆጣጠር በ2014 ብቻ እንኳ የጦር መሳሪያ ባለቤት መሆን መብት እንደሆነ ለማሳመን ባካሄደው ቅስቀሳ ይህ ማኅበር 2.5 ሚሊዮን ዶላር አጥፍቷል። የጦር መሳሪያ ባለቤት የመሆን መብት እንዲከበር ለሚሟገቱም ወደ 30 ሚሊዮን ዶላር አውጥቷል። በ300 ሚሊዮን ዶላር በጀት የሚንቀሳቀሰው ይህ ድርጅት ዛሬ 4 ሚሊዮን አባላት አሉት።
ብሔራዊው የጦር መሳሪያ ማኅበር ጠንካራ ድርጅት ነው፣ ምክንያቱም አባላቱ በፖለቲካው መስክ ንቁ ተሳትፎ ያላቸው፣ መብታቸውን ጠንቅቀው የሚያውቁና በምርጫም ብዙ ድምፅ የሚሰጡ ናቸው።
ዲሞክራቶች የጦር መሳሪያ ባለቤትነትን ይቃወማሉ፣ እንደ መብትም አያዩትም። እናም ሪፐብሊካኖች ያሸንፏቸዋል። በዚህ ዲሞክራቱ ቻክ ሹመር
Unless the American people make their voices heard, the gridlock on this issue will not change.
አሜሪካውያን ድምጻቸው እንዲሰማ ካላደረጉ በቀር በዚህ ዙሪያ ያለው ማነቆ ወይም ማጣብቂኝ ሊፈታ አይችልም።
ያ ግን ሦስተኛው ምክንያት መሆኑ ነው። አሜሪካውያን ደግሞ በዚህ ጉዳይ ላይ ተከፋፍለዋል። አሁን በቅርቡ ኤቢሲ የተባለው ዜና አውታር ያካሄደውን የሕዝብ አስተያየት ጨምሮ አያሌ ጥናቶች እንዳመለከቱት ገዳይ ጦር መሳሪያዎች እንዲታገዱ ድምፅ የሰጡ 45 ከመቶ ሲሆኑ 47 ከመቶዎቹ ግን አሜሪካውያን የጦር መሳሪያ ባለቤት የመሆን መብታቸው መከበር አለበት ያሉ ናቸው።
But it also reflects this sense among many Americans, not all, that
በብዙ አሜሪካውያን ዘንድ ይሄ የሚያስገነዝበው ነገር ቢኖር ጦር መሳሪያ መያዝ ማለት ራስን መከላከል መሆኑን ነው።
Mr. President, we're calling you out to stop whining about what you can't do.
Mr. President, ማድረግ የማይችሉት ነገር ውስጥ ገብተው ከመነጫነጩ ቢቆጠቡን መከራለን ጥሪም እናቀርባለን።
የጦር መሳሪያ ቁጥጥርን የሚደግፉ አሜሪካውያን በየሳምንቱ ዋይት ሃውስ ፊት ለፊት ድምጻቸውን በማሰማት ፕሬዝዳንት ኦባማ የምክር ቤቱን ድጋፍ ሳይጠብቁ በፕሬዝዳንታዊ ትዕዛዝ ተግባራዊ እንዲያደርጉ መልእክቶቻቸውን እያስተላለፉ ናቸው። ጦር መሳሪያ መታጠቅ አለብን ባዮቹ ደግሞ ፕሬዝዳንታዊ ትዕዛዝ ግዚያዊ ማለትም ያ ፕሬዝዳንት ስልጣን ላይ እስካለ ድረስ በመሆኑ ዋና ቁም ነገር ህግ አውጪዎቹ በቂ የህዝብ አስተያየት ወይም ድጋፍ እማግኘታቸው ላይ ነው ሲሉ ይከራከራሉ።
የዕለቱን አብይ ርዕስ ነበር የሰማነው። አድማጮች፣ ዜናዎች ወደሚተነተኑበት ክፍለ ጊዜ እንሸጋገራለን። በአዲስ አበባና ፊንፊኔ ዙሪያ የተቀናጀ ማስተር ፕላን የተባለው ንድፍ ገበሬዎችን ያፈናቅላል፣ ቋንቋና ባህል ያጠፋል በሚል በአንዳንድ የኦሮሚያ ከተሞች የሚካሄደው ተቃውሞ የታሰሩት ይፈቱ የሚለውን መፈክር ጨምሮ ዛሬም በአንዳንድ ስፍራዎች ቀጥሏል። የአፋን ኦሮሞ ቋንቋ ክፍል ባልደረባችን ነሞ ዳንዴ ወደ ከተሞቹ ስልክ በመደወል ያጠናቀረውን ትዝታ በላቸው ታቀርበዋለች።
በምዕራብ ሐረርጌ መሰላ ከተማ በዛሬው ዕለት ተማሪዎች ባካሄዱት ተቃውሞ የኦሮሚያን ገበሬዎች ያፈናቅላል የተባለውን የአዲስ አበባና የፍንፍኔ ዙሪያ የተቀናጀ ማስተር ፕላን አውግዘው በተቃውሞ ሳቢያ የታሰሩ ሁሉ እንዲፈቱና የተገደሉ ሰዎች ቤተሰቦች ካሳ እንዲከፈሉ ጠይቀዋል። ዛሬ በተካሄደው ሰልፍ ላይ ሁለት ተማሪዎች በጸጥታ አስከባሪዎች ቆስለው ወደ ጭሮ ሆስፒታል መወሰዳቸውና ከሀያ በላይ የሚሆኑ ሌሎች ደግሞ መታሰራቸውን ይደርስብኛል ያለውን ጥቃት በመፍራት ስሙ እንዳይገለጥ የጠየቀ ተማሪ ገልጿል። ትላንት ምሽት የዛሬውን ሰልፍ ለማካሄድ የተማሪዎቹን እቅድ የሰሙ ፖሊሶች ማለዳ በማሰላ ከተማ በመሰማራት ያገኙትን ወጣት መደብደብ ያዙ ብሏል።
በረቶቶ ሰንተኝ ጆኔ ቀስራ ደለጋታን ቱሞ የገለ ዮኔ ስለሆዲቴ ጋራ በረቶቶ ቲዶ አስኩሊቲ
ተማሪዎችን ሳይሆን የቀን ሰራተኞችን መደብደብ ጀመሩ። እነርሱም በመደብደባቸው ተቆጥተው የሁለተኛ ደረጃ ተማሪዎችን በመቀላቀል በሰልፉ ተካፈሉ።
በተጨማሪም የወረዳዋ ፖሊሶችና ካቢኔ አባላት ተኩስ ከፍተውብን እኛም ድንጋይ ወርውረን ተከላክለናል ብሏል ተማሪው። ተከሰተ የተባለውን የተቃውሞ ሰልፍና ጉዳት አስመልክቶ የመሰላ ከተማ ወረዳ አስተዳዳሪና ደህንነት ጉዳይ ኃላፊ አቶ ዲኒ አሚን እንዲሁም የምዕራብ ሐረርጌ ዞን አስተዳዳሪ አቶ አሊዩ ዑመሬን በወረዳው የኦህዴድ ድርጅት ጉዳይ ኃላፊ አቶ ሙክታርን ለማነጋገር ያደረግነው ሙከራ ስልካቸው ስለማይነሳ አልተሳካም። ይህ በእንዲህ እንዳለ ትላንት በአዳማ ዩኒቨርሲቲ ቅጥር ግቢ ውስጥ በተካሄደ ተቃውሞ ሁለት ተማሪዎች በፌደራል ፖሊሶች መገደላቸው ተነግሯል። አንደኛው ተማሪ ወዲያው ሲሞት የሁለተኛው ሕይወት ያለፈው ዛሬ መሆኑን ጥቃት እንዳይደርስበት በመስጋት ስሙ እንዳይጠቀስ የጠየቀ ተማሪ ተናግሯል።
ዛሬ በአዳማ ሳይንስ እና ቴክኖሎጂ ዩኒቨርሲቲ ሁለት ተማሪዎች ሞተው ተገኝቷል። እነሱም የሞቱ ብለን በኃይለኛ ድብደባ በደረሰባቸውና እንዲሁም ከፎቅ በመወርወር ነው። አሁን የሞቱ ተማሪ ደግሞ ሬሳቸው ወደ ቤተሰባቸው እየተላከ ነው። እሱም ከሰራተኞች ሆስፒታል የሚሰሩት እና ከአካባቢው ያላቸው ከኢንፎርሜሽን በሰማሁት ነው። ሌሎቹ ደግሞ ፌዴራሊስት ኮንግሬስ አባል የሆኑት ተማሪዎች ለብቻ ተለይቱ በሌላ እስር ቤት ላይ የትም እንደሆነ የማይታወቅ ቦታ ላይ ተወልደዋል ነው።
ተማሪው በዩኒቨርሲቲው ቅጥር ግቢ ፍርሃት እንደነገሰና ለራሱም ህይወት እንደሚሰጋ ጨምሮ ገልጿል።
ያለም ዩኒቨርሲቲ ላይ በጣም የወታደር መሰልጠኛ ነው የሚመስለው እንጂ የተማሪ መሰልጠኛ አይመስልም። የኦሮሞ ተማሪ የሆነውን ማስወጣት አይቻልም። ሌላውን ያስወጣሉ። ሲያስገቡ ደግሞ አይዲ በመቀማት እና ሌላውን ደግሞ እንደፈለጉ ማስወጣት ማስገባት ይችላሉ። አሁን እኛ መንቀሳቀስም አንችልም። አሁን እኔ ያለሁበት ቦታ ራሱ በጣም ለእኔ ራሱ የሚያሰጋ ሁኔታ ውስጥ ሆኜ ነው በጣም ፍርሃት ላይ ያለ ነው። ምን እንደሚሆን አናውቅም። ካሁን በኋላ የሚታወቅ ነገር የለም። በቃ
ትላንት በአዳማ ዩኒቨርሲቲ በፌደራል ፖሊሶች ተገደሉ ስለተባሉ ተማሪዎች ለማጣራት ወደ አዳማ ፖሊስ ጣቢያ ስልክ ደውለን ፖሊስ ደረጀ አድነውን አግኝተናል።
የቱን አገረሰና ታውሶ ደፈነጉቱ ቁልቁሉን ቀቡካሪ መከናና
አው የዚህ መስሪያ ቤት አባል ነኝ። ነገር ግን በዚህ ጉዳይ ላይ የተጠራ መረጃ የለኝም። ጠዋት በዩኒቨርሲቲው ትንሽ ረብሻ እንደነበር ሰምቻለሁ። በተረፈ ሰላም ነው።
በዩኒቨርሲቲው ተማሪዎች ያሉበትን ሁኔታ እንዲያስረዱም ወደ አዳማ ዩኒቨርሲቲ ምክትል ፕሬዝዳንት ዶክተር ለሚ ጉታ ቢሮም ስልክ ደውለን ነበር፣ ስልካቸው አይነሳም። በሌላ በኩል በመስራቅ ወለጋ ጊዳ አያና ከተማ የመሰናዶና የሁለተኛ ደረጃ ተማሪዎች ዛሬ የተቃውሞ ሰልፍ አካሂደዋል። ከዚህ በፊት እንዳደረጉት ሁሉ ጥቁር ልብስ ለብሰው ወደ ትምህርት ቤት በመሄድ ተቃውሞና መፈክሮቻቸውን አሰምተው እንደተመለሱ ከስፍራው ያነጋገርናቸው የአይን እማኝ ገልጸውልናል።
በፊት እንዳደረጉት ሁሉ ዛሬም ትምህርት ቤት ገብተው ተቃውሟቸውና መፈክራቸውን አሰምተው ነው ትላንትም ዛሬም የወጡ። ትምህርት ያው እንደቆመ ነው ያለው ማለት ነው። ይታያና ጥያቄያቸውና መፈክራቸው ያው የአዲስ አበባና የኦሮሚያ ከተማችን የሚመለከት ማስተር ፕላን የሚቃወም እና በዚህ ምክንያት የታሰሩ እና የሞቱ ሰዎች መንግስት እንዲጠየቅ ነው የሚሉት። ባለፈው ሳምንት እንዳደረጉት ሁሉ ዛሬም የሀዘን ልብስ፣ ጥቁር ልብስ ለብሶ ነው የሚመጡት። እዛ ግቢ ከገቡ በኋላ ተማሪዎቹ መፈክራቸውን እና ጥያቄያቸውን አሰምተው ነው የሚወጡት። አውቶቡሶቹ ከዚህ በፊት እንዳደረጉት ዛሬና ትላንት ተማሪዎችን አልደበደቡም፣ የታሰረም የለም። ዛሬ እዛ አካባቢ ያሉት ፖሊሶች ደግሞ የኦሮሚያ ፖሊስ እና የኦሮሚያ አድማ በታኝ ፖሊሶች ናቸው። እነሱ ከግቢ ውጭ ተማሪዎቹን እየተከታተሉ ዛሬና ትላንት ተማሪዎቹ በዚህ መልኩ ጥያቄዎቻቸውንና መፈክሮቻቸውን አሰምቶ ወጥቷል።
ከጊዳ አያና ከተማ በጸጥታ ኃይሎች ካሁን በፊት ቁጥጥር ስር የዋሉ ከፊል ተማሪዎች መፈታታቸውን፣ ሌሎች ግን አሁንም ታስረው እንደሚገኙ እኚሁ የአይን እማኝ ገልጸውልናል።
ሁለተኛውና የመጨረሻው የትንታኔ ርዕስ ላይ ደርሰናል። በሳውዲ አረቢያና በኢራን መካከል የተካረረው ውዝግብ የፖለቲካ እንጂ የእምነት ጉዳይ አይደለም ሲሉ ሁለቱ ምሁራን ለቪኦኤ ገልጸዋል። ዩናይትድ ስቴትስ ውስጥ የሚኖሩትን ፕሮፌሰር መሐመድ ጣሂሮንና ከኢትዮጵያ ኡስታዝ ሐሰን ታጁን ያነጋገረው ሰሎሞን አባተ ተከታዩን ዘገባ አዘጋጅቷል።
የሳዑዲ አረቢያና የኢራን ግንኙነት ከድጡ ወደ ማጡ እያዘገመ መሆኑን የሚያሳዩ አዝማሚያዎች እየተስተዋሉ መሆናቸውን ዓለም አቀፍ መገናኛ ብዙሃን እየዘገቡ ናቸው። ሳዑዲ አረቢያ ለፖለቲካና ለሰብአዊ መብቶች መከበር ለጩኸትና ለሰላማዊ እምቢታ እየቀሰቀሱ ሲታገሉ እንደነበረ ሌሎች የሚናገሩላቸውን፣ ሪያድ ግን ለአመፅ ያነሳሱ የውጭ ጣልቃ ገብነትን የጋበዙና ብረት የጨበጡ ወንጀለኛ ነበሩ የምትላቸውን ሺአ የእምነት መሪ ሼህ ኒምር አልኒምርን በሞት ከቀጣች ወዲህ የተነሳ መካረር ነው ሁለቱን ሀገሮች ዲፕሎማሲያዊ ግንኙነቶቻቸውን እስከ ማቋረጥ ያደረሳቸው። በሼህ ኒምር አልኒምር ላይ በጥቅምት 2007 ዓመተ ምህረት ባለፈው ዓመት ማለት ነው የሞት ፍርድ ሲጣልባቸው ኢራን ፍርዱ ተፈጻሚ እንዳይደረግ በብርቱ አስጠንቅቃ ነበር። ሳዑዲ አረቢያ የምትከፍለው ዋጋ ውድ ይሆናል ሲል ነበር የኢራን ጦር ይዛተው። የተፈረደው ተፈጸመና ጦሱ ለሁለቱ ሀገሮች ግንኙነት መሻከር ብቻ ሳይሆን ሌሎችንም የአካባቢውን ሀገሮች በቡድንና የቡድን አባቶች ጎራ አሰልፏል። ባህሬንና የተባበሩት አረብ ኤሚሬቶች ከቴህራን ጋር ያላቸውን ግንኙነት አንዷ በጥሳለች፣ አንዷ አላልታለች። ሱዳን ከኢራን ወግና የሳዑዲ አረቢያን አምባሳደር አባራለች። ሁለቱ ሀገሮች ወትሮም የመን፣ ሶሪያና ኢራቅ ውስጥ ባሉ አለመግባባትና ትርምሶች ውስጥ በየአንጻር ጎራ ቆሞ በእጅ አዙር ይቆራቆሳሉ እየተባለ ይነገርባቸዋል። ለመሆኑ ይህ የኢራንና የሳዑዲ አረቢያ የሱኒና የሺአ ጸብ ምንድን ነው? ከአዲስ አበባ ኡስታዝ ሐሰን ታጁን አነጋግሬ ነበር። የፖለቲካ እንጂ የሃይማኖት ጉዳይ አይደለም ይላሉ።
በእኔ እምነት የሀገሮቹ ጠብና ጥላቻ ሃይማኖታዊ ይዘት ያለው አይመስለኝም። ይበልጡ ነው ፖለቲካዊ ነው። በአካባቢው ላይ ተጽዕኖ በሙስሊሙ ዓለም ላይ አመራር ወይም ደግሞ በአካባቢው ተጽዕኖ ላይ
የማሳደሩ ጉልበት የኔ ነው የኔ ነው የሚል ሁኔታ ነው። ግን ሃይማኖታዊ ቅብ ለማስያዝ ሁለቱም የራሳቸውን ጥረት ያደርጋሉ። ያው ሃይማኖት እንደ አንድ የፖለቲካ መሳሪያ ጥቅም ላይ ስለሚውል ሳውዲዎች የሱንዩን ዓለም እንመራለን የሚል አስተሳሰብ አላቸው። አክቹዋሊ የሳውዲ አሁን ያለው አመራር ከሱንዩ ዓለም ትንሽ ጠበቅ ያለና ወደ አጥባቂነት የሚሄደው የወሃቢ ሰለፊ አስተሳሰብ ነው ሳውዲን እየመራት ያለው። ይህ አስተሳሰብ አጠቃላዩን የሱንዩን ዓለም ይወክላል ማለት ያስቸግራል። ከሱንዩ ዓለም ማይኖሪቲ ነው፣ አናሳ ነው።
በእስልምና ሃይማኖት ዙሪያ ጥናትና ምርምር የሚያካሂዱትና በርካታ መጻሕፍትን ያወጡት ኡስታዝ ሐሰን ታጁ የእምነቱን አመጣጥና በሺአና በሱኒ መካከል የተፈጠረውን መከፋፈል በዝርዝር አብራርተዋል። ሙሉውን ከዌብሳይታችን ማግኘት ይቻላል። ሳዑዲ አረቢያና ኢራን ሲጣሉ እኮ የመጀመሪያቸው አይደለም ይላሉ ኡስታዝ ሐሰን።
ሁለቱም ሀገሮች የራሳቸው በአንዱ በሌላው ላይ የመግባት አዝማሚያ ሁሌም ይታያል። ሳውዲዎቹ በራሳቸው በወሃቢዝም ወይም ሰለፊያ በሚባለው አስተሳሰብ አማካይነት በሌሎች ሀገሮች ውስጥ የራሳቸውን ተጽዕኖ ለመፍጠር ጥረት ያደርጋሉ። አስተሳሰቡን በማርጨት አስተሳሰቡ ደጋፊዎች የእነሱ ደጋፊ በማድረግ ተጽዕኖ ያደርጋሉ። ኢራኖችም እንደዚሁ። ኢራን በሊባኖስ ተጽዕኖ ታደርጋለች። ግብጽ ውስጥ ትንሽ ትሞካክራለች። ኢራቅ ውስጥ ሺአዎች አማካኝነት ተጽዕኖ ታደርጋለች። ምክንያቱም መንፈሳዊ አመራሩ ኢራን ውስጥ ላለ ማለት ነው የሺአው። የመን ውስጥም እንደዚሁ በሁቲዎች አማካኝነት፣ ሳውዲም እንደዚሁ። የመን ውስጥ የራሷ ተጽዕኖ አላት። ግብጽ ውስጥ ሰፊ ተጽዕኖ ነው ያላቸው፣ ሰፊ ድጋፍ ነው ያላቸው። ሌሎች ሀገሮችም እና እንደው በአንዱ በሌላው ላይ ገባ ተብሎ የሚታማበት ሁኔታ አይደለም። ሁለቱም በአንዱ ሀገር በሌላው የሚገቡበት ሰፊ ሁኔታ ነው ያለው፣ በአስተሳሰባቸው አማካይነት ማለት ነው። እና ሳውዲዎች፣ ኢራኖቹ ሳውዲ ውስጥ ያሉ ሺአዎች ይጨቆናሉ ብለው ሁሌም ክስ ያነሳሉ። ሳውዲዎች ደግሞ ኢራን ውስጥ ያሉ ሱኒዎች እየተጨቆኑ ነው በሺአዎች የሚል ክስ ያነሳሉ። የሁለቱም ግን ሃይማኖታዊ አይደለም። ያው የፖለቲካዊ ተጽዕኖን ይዘትን እና ተጽዕኖን የማስፋት ጉዳይ ነው የሚሆነው። የሳውዲ ቤተሰብ ውርርስ ከ1932 ጀምሮ ሳውዲ ከተመሰረተ ጀምሮ ያለው ምንም አይነቱን ተቃውሞ ከሃይማኖት ጋር የማያያዝ አባዜ ወይንም ችግር አለባቸው። ኢራኖችም እንደዚሁ ማለት ነው። እና ተቃውሞ በተነሳ ቁጥር ሃይማኖታዊ ስያሜ መስጠት በእስልምና ሃይማኖታዊ እንደ ኃጢአት የሚቆጠሩ ድርጊቶች አሉ። ፖለቲካ ተቃዋሚዎችን ከዛ ጋር የመለጠፍ ሁኔታ አለ። በአለም መንገድ የሳቱ ናቸው፣ ጉላት ምናምን የሚባሉ ሃይማኖታዊ ስያሜዎች አሉ። እነሱን የመለጠፍ ታፔላ እና ሳውዲስ ብዙ የፖለቲካ የሱኒ የፖለቲካ ተቃዋሚዎችና ታጋዮች የሳውዲ ህዝብና ሀገር እንደ ውርስ እቃ በቤተሰብ መወራረስ የለበትም። ሳውዲ ዘመናዊ እንደ ድሮ በጎሳ መመራት ሳይሆን ዘመናዊ የመንግስት ስርዓት ሊኖራት ይገባል የሚል አስተሳሰብ ያላቸው የሱኒ ታጋዮችም አሉ። እነሱም ብዙ መሰደድ ደርሶባቸዋል፣ ብዙ እስራት ደርሶባቸዋል፣ ግድያም ተፈጽሞባቸዋል። እና የሺአው ብቻ ኬዝ አይደለም። ሁሉም ተቃዋሚዎች ላይ ሃይማኖታዊ ገጽታ የማስያዝ ነገር በሁለቱም ሀገሮች ውስጥ ያለ ነው። የዚህ ሰውዬ አዲስ አይደለም። የዚህ ሰውዬ አዲስ የሚያደርገው ከዚህ በፊት ብዙ ሰዎች ተገለዋል፣ ብዙ ሰዎች ታስረዋል፣ ብዙ ሰዎች አድራሻቸው ጠፍተዋል። ሳውዲ ውስጥ ከፍተኛ የሃይማኖትም የፖለቲካም ጭቆና እንዳለ የሚያሳዩ አዝማሚያዎች አሉ። የሁለቱም ሀገሮች ከእንደዚህ አይነት ነገር የጸዱ አይደሉም። የዚህ ሰውዬ ልዩ የሚያደርገው ምንድን ነው? በሺአው ዓለም ውስጥ ታዋቂ መሆኑ እና ሺአ መሆኑ በራሱ የፈጠረው ነገር ነው።
ኡስታዝ ሐሰን፣ ኢትዮጵያውያን ሙስሊሞች የምትከተሉት እምነት የሱኒውን ነው አይደለም? የሳውዲ አረቢያውን የእምነት ዘርፍ ነው።
የአስተምሮት ዘርፎች አሉ፣ ከህገ ሸሪያ ጋር የተያያዙ ሐነፊና ሻፊ የሚባሉ የአስተሳሰብ ዘርፎች አሉ። እነሱ ናቸው ኢትዮጵያ ውስጥ ገዢ ሆነው እስከዛሬ የቆዩትና ሰለፊውና ዋሃቢው አስተሳሰብ አሁን የቅርብ ጊዜ ክስተት ነው። ከኢትዮጵያ ካለው እስልምና አስተሳሰብ ጋር አንዳንድ ልዩነቶች ሊኖሩት ይችላሉ እና በሳውዲው እንዳለ የኢትዮጵያው የሳውዲው ተከታይ ነው ብሎ ለማሰብ በጣም ያስቸግራል።
ኡስታዝ ሐሰን፣ በአሁኑ ጊዜ በተለይ ሰሞኑን የተለያዩ ሀገሮች በአረብ ልሳነ ምድርና ሱዳንን ጨምሮ ከምስራቅ አፍሪካ ከሳውዲ አረቢያ ጋር ያላቸውን ግንኙነት እያቋረጡ ነው፣ ዲፕሎማሲያዊ ግንኙነታቸውን ራሷን ኢራንን ጨምሮ ማለት ነው። ይሄ ሁኔታ በአካባቢው ላይ የሚያሳድረው ተጽዕኖ ምን ይመስልዎታል?
እንግዲህ ሃይማኖታዊ ጥያቄ አይደለም፣ ፖለቲካዊ ስለሆነ ባልፈው የተሻለ ነው።
በሃይማኖት ደረጃስ የኢትዮጵያ ሙስሊሞች በዚህ ውስጥ ድምጻቸው የሚሰማ ይመስሎታል?
የእኛ ሊቃውንቶች እስከ ዛሬ ድረስ እስከ አሁኗ ድረስ ላለፉት 1400 ዓመታት የኢትዮጵያን እስልምና ከመካከለኛ ምስራቅ የሃይማኖት ቁርቁስ ነጻ አድርገው ነው የቆዩት፣ ጠብቀውት ነው የቆዩት። አሁንም በዛው ነው መቀጠል ያለብን። እዛ አካባቢ ሃይማኖት ሃይማኖት ብቻ አይደለም፣ ፖለቲካም ጭምር ነው። በፖለቲካ የተለወሰ ሃይማኖት ቁርቁስ ነው ያለው። እኛ ከዛ መጥባት አለብን። የራሳችን የኢትዮጵያ እስልምና ሰዎችን ከአምላክ ጋር ለማገናኘት ብቻ የሚሰራ እንጂ ፖለቲካ ቁርቁስ ውስጥ የሚገባ አይደለም እና በዛው ይቀጥላል የሚል እምነት ነው ያለኝ።
በዩናይትድ ስቴትሷ ቴክሳስ ጠቅላይ ግዛት ኮሊን ኮሌጅ የሥነ ምጣኔ ሀብት መምህር የሆኑትና በዩናይትድ ስቴትስ ፖለቲካ ውስጥም ንቁ ተሳትፎ ያላቸው ፕሮፌሰር መሐመድ አባጀበል ጣሂሮ የአካባቢውን ሁኔታ ሲያብራሩ ሳዑዲ አረቢያ ያለባትን የውስጥ የፖለቲካ ችግር ከሦስት ሚሊዮን በላይ የሺያ እምነት ተከታዮች በሚኖሩባቸው ምስራቃዊ ግዛቶቿ ይታያል ያሉትን ጭቆና በመቃወም ዘወትር እንደሚታገሉና ኢራንም ይህንን ትግል እንደምትደግፍ ተናግረዋል። የአካባቢያዊውን መልክዓ ምድራዊና የፖለቲካ ሁኔታ አስመልክቶ ፕሮፌሰር መሐመድ አባጀበል ሰፊ ማብራሪያ ሰጥተዋል።
እንግዲህ የጂኦ ፖለቲካል አቀማመጡን ስታይ የመን አለች። የመን እንደምታውቀው የእርስ በርስ ጦርነት ውስጥ ከገቡ ትንሽ ሰንብቷል።
አሁን ሺያዎቹና ሱኒዎቹም ግራና ቀኝ ሆነው እየተዋጉ ናቸው። እዛም
የስ ሁቲዎች የሺአ አናሳ ናቸው። እዛ የመን ውስጥ ግን እነሱ የሚደገፉት በኢራን ነው ይባላል። ኢራን ደግሞ ትክዳለች፣ እኔ አይደለሁም እያለች። ግን አብዛኛው የሚድል ኢስት አናሊስት ሁቲዎች በኢራን እንደሚደገፉ ነው የሚናገሩት። እና ይሄ አለ። ሁለተኛው ደግሞ ሲሪያ አለ። ሲሪያ እንደምታውቀው የሲሪያ መንግስት በኢራን ይደገፋል የሚል ሀሜታ አለ እና አይሰስ ደግሞ የሲሪያን መንግስት ለመገልበጥ ይፈልጋሉ እና በመንግስት ደረጃም ባይሆን የሳውዲ አረቢያ ገንዘብ ያላቸው ሰዎች በእጅ አዙር አይሲስን ይረዳሉ የሚባል ሁኔታ አለ እና አሁን የሆነው ነገር ሼክ አልንምር ብዙ ጊዜ ታስሮም ተለቋል እና ሲናገሩ አንድ ጊዜ ሰበካ ላይ የሳውዲን የዘውድ አገዛዝ የሚነቅፍ ንግግር አድርገው ነበር እና እሱ ደግሞ በዘውዱ አገዛዝ በፍጹም ተቀባይነት የሌለው የአሸባሪነት አይነት ስራ ነው ብለው ነው የሚያምኑት። እና እሳቸውን ምናልባትም ለሞት የዳረጋቸውም ይሄ የእሳቸው አነጋገር ነው ይባላል።
በዚህ ሁኔታ ውስጥ ያልተረጋጋችው ሶማሊያ፣ ጦርነት ውስጥ ያለችው የመንና ኢትዮጵያ ነዳጅን በአብዛኛው የምትሸምትባት ሱዳን ጉዳይ ሊያሳስብ እንደሚችል ፕሮፌሰር መሐመድ አባጀበል ጠቁመው ኢትዮጵያን ይመለከት ይሆን ተብለው ሲጠየቁ እንደዚህ ብለዋል።
በዚህ ጉዳይ ላይ ብዙም አይነት ለውጥ የሚያሳይ ችግር የሚፈጠር አይመስለኝም። ምክንያቱም የኢትዮጵያን መንግስት ኮር ፕሪንስፕል ያለው አይነት መንግስት አይደለም በእኔ አመለካከት፣ እና ለሰርቫይቫል የሚሆናቸውን ነገር ሁሉ ያደርጋሉ። እና አሜሪካን እንደምታውቀው የአሜሪካን መንግስት አቲቲዩድ ወይንም ደግሞ አመለካከት በዚህ ሁኔታ ላይ ዝም ብሎ ቆም ብሎ የመመልከት አይነት ነው። እና የፕሬዚደንት ኦባማ ፍልስፍና ምንድን ነው? ይሄ ለአሜሪካን ሎንግ ተርም ወይንም ለረዥም ጊዜ የሚያስፈራት አይነት ነገር ስለሆነ እስኪ እርስ በርስ እንትን ሲሉ ሲሰለቻቸው ይተዋሉ አይነት አቲቲዩድ ነው ያለው እና ኢትዮጵያ ደግሞ የአሜሪካን ወዳጅ ስለሆነች እና የኢትዮጵያ መንግስት ደግሞ ሰርቫይቭ ለማድረግ የማያደርጉት ነገር የለም። ኮር ፕሪንስፕል የላቸውም እና ብዙም ይሄ ነገር የኢትዮጵያ መንግስት ላይ ጫና የሚያመጣ አይነት ነገር አይመስልም።
ምሁራኑ የሰጧቸው ማብራሪያዎች ሙሉ ዝርዝር ዌብሳይታችን ላይ ሰፍሯል። በፌስቡክም ያገኙታል። ቪኦኤ አምሃሪክ ነው። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። ሽፋናችን የሚመለከታቸውን ወገኖች ሁሉ እያሳተፍን ይቀጥላል። እርስዎ ለመሆኑ ምን ያስባሉ? አስተያየቱን ይስጡን፣ በንግግሩ ይሳተፉ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና
አዳነች ፍስሐዬንን እስከ ምሽቱ 4 ሰዓት ከእናንተው ጋር እንቆያለን።
አድማጮች አሁን 3:30 ተቃርቧል። ወደ ሁለተኛው አጋማሽ ቅንብሮቻችን በሙዚቃ እንሸጋገራለን። ለማን ልማሽ ሲል ይጠይቃል ቴዎድሮስ ካሳሁን።
ለማን ልማሽ ያንቺ ፍቅሬ Soon I'll be staying. You can find me more than you deserve. I know.
ቴዲ አፍሮን ለግሩም ዜማው እናመሰግናለን። ዝግጅታችን ይቀጥላል። አድማጮች፣ እዚህ ገደማ አጭር የፕሮግራም ማስታወሻ ይኖረናል።
መጾም ያለበት 44 ቀን ነው። በዘመነ ዮሐንስ ግን 43 መጣ። ሲኖዶሱ ይሄን አላየም። በ28 ይከበር ማለትን የማይቀበሉ ሊቃውንት አሉ። 29 ይከበር ነው የሚሉት እነሱ። ስለዚህ እኛ ደግሞ አንድ ሬዲዮ ጣቢያ ያው የነዛንም የሚያከራክር ነገር አንስተን ማወያየት ቤተ ክህነቱ ሲተኛ እኛም አንተኛም በሚል ነው። ለማንኛውም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እውቅና ሰጥታ የምታከብረው የልደት በዓል ሐሙስ ታህሳስ 28 ቀን 2008 ዓመተ ምህረት እንደተለመደው በብሔራዊ ደረጃ የሚከበር መሆኑን ለማስታወስ እንወዳለን።
ሊቃውንቱ ግን በቅዱስ ሲኖዶስ ውሳኔ ላይ ምን ያከራክራቸዋል? ጉዳዩንስ ቤተ ክህነቱ እንዴት ቸላለው? ዘንድሮ የልደት በዓል በ28 በመዋሉ አንዳንድ ሊቃውንት እየተከራከሩበት ስለሆነ ንጉሥ አክሊሉ መወያያ ቢሆን በማለት ለነገ አንድ ዝግጅት አሰናድቷል። ያደመጣችሁትም እንደ መግቢያ ወይም እንደ ፕሮግራም ማስተዋወቂያ መሆኑ ነው። አድማጮች፣ አሁን አጫጭር የዜናዎችን እንስማ።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በሀገሪቱ ያለውን ኃይል ተጠቃሚነት ለመቀነስ ሲሉ የሀገሪቱን ምክር ቤት ውሳኔ ሳይጠብቁ እርምጃ እንደሚወስዱ አስታውቀዋል። ጉዳዩ የአሜሪካን ሕዝብ ከፋፍሏል። ፕሬዚደንት ኦባማ ዛሬ በዋይት ሀውስ ቤተ መንግስት ሆነው ባደረጉት ንግግር ከቅርብ ጊዜያት ወዲህ በግፍ የመግደል ተግባሮች እየታዩ ቢሆንም የሀገሪቱ ምክር ቤት በመሳሪያ ባለቤትነት ላይ ቁጥጥር የሚያደርግ ሕግ ባለማውጣቱ ነቅፈዋል። ፕሬዚደንት ባራክ ኦባማ ዩናይትድ ስቴትስ ውስጥ መሳሪያ በቀላሉ የመግዛት ሁኔታ የሚያስከትለውን ግጭት ለመገደብ ሲሉ የፕሬዚዳንታዊ ስልጣናቸውን በመጠቀም ተከታታይ ትዕዛዞች በማስታወቅ ላይ ናቸው። ይህ እርምጃቸው ታዲያ አንዳንድ ድጋፍ እያገኘ መሆኑ የድምፅ መለኪያ ሀዞች ገልጸዋል። ኩዌት ኢራን ላይ ዲፕሎማሲያዊ እርምጃ በመውሰድ ረገድ ከሌሎች የሳውዲ አረቢያ አጋሮች ጋር ተቀላቅላለች። ሳውዲ አረቢያ አንድ የታወቁ ሺዓ ሃይማኖታዊ መሪን ከገደለች በኋላ እርምጃውን የሚቃወሙ ሰዎች በኢራን መዲና በሚገኘው የሳውዲ አረቢያ ኤምባሲ ላይ ወረራ ማካሄዳቸው ይታወሳል። ኩና የተባለ የኩዌት መንግስት ይዞታ የሆነው የዜና አገልግሎት በዘገበው መሰረት ሳውዲ አረቢያ ጸጥታዋን ለማስከበር የምትወስደውን እርምጃ ሁሉ እንደምትደግፍ ኩዌት ገልጻ በቴህራን የሚገኙትን አምባሳደሯን ጠርታለች። የፕሬዝደንት ኦባማ አስተዳደር የሺዓው ሼክ መገደል ሊያስከትል ስለሚችለው አንድምታ የሳውዲ አረቢያ ባለሥልጣኖችን አስጠንቋል። የሼክ ንምር አልንምር መገደል መካከለኛው ምስራቅን አሳዝኗል፣ ዓለም አቀፍ ተቃውሞውንም አስከትሏል ሲሉ የዋይት ሀውስ ቃል አቀባይ ጆሽ ኤርነስት ትላንት ተናግረዋል።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ወደ ሁለተኛው አጋማሽ ቅንብሮች ተሸጋግረናል። ቀዳሚው ንግድና ምጣኔ ሀብት ይላል። አዘጋጅና አቅራቢው ሄኖክ ሰማግዜር ነው።
ሰላም ጤና ይስጥልኝ። በምሽቱ የንግድና ምጣኔ ሀብት ዝግጅት በውጭ ሀገር የሚኖሩ ኢትዮጵያውያን ወደ ሀገር የሚልኩት ገንዘብ በ2 ቢሊዮን ዶላርስ አድጎ 3.7 ቢሊዮን ዶላርስ መድረሱን የኢትዮጵያ መንግሥት ገልጿል። ዝርዝሩን ይዘናል። በማዕከላዊ ስታቲስቲክስ ኤጀንሲ የብር የመግዛት አቅም ሲመረመር በ10% ግሽበት ላይ እንደሚገኝ ታውቋል። በሌላ ደግሞ ዘገባችን መብራት በሌለባቸው አካባቢዎች ልታገለግል የተሰራች ሉሲ የተባለች ድንቅ መብራትንም እናስተዋውቃቸዋለን። መልካም ምሽት። ባለፈው የአውሮፓውያን ዓመት 2015 በውጭ ሀገር የሚኖሩ ኢትዮጵያውያን የላኩት ገንዘብ በእጅጉ መጨመሩን የዓለም ባንክ አስቀድሞ ያወጣውን አሃዝ አጠናክሮ የኢትዮጵያ መንግስት አረጋግጧል። በዚህም መሰረት ባለፈው አንድ አመት ውስጥ 3.7 ቢሊዮን ዶላርስ በ22 ሲባዛ ደግሞ ከ80 ቢሊዮን ብር በላይ ይሆናል። ከቀዳሚው አመት በ2 ቢሊዮን ዶላርስ ጭማሪ ማሳየቱን የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ ተወልደ ሙሉጌታ ለመንግስቱ ቴሌቪዥን ገልጸዋል። በሌላ የምጣኔ ሀብት ዜና ባለፈው አንድ አመት የኑሮ ውድነትን የሚለካው የግሽበት መጠን 10% መሆኑን የታህሳስ ወርን መረጃ ይፋ ያደረገው ማዕከላዊ ስታቲስቲክስ ኤጀንሲ አስታውቋል። በጥቅምትና ህዳር ወራት አሃዙ ወደ 11.8% ከፍ ብሎ እንደነበረ የመረጃ አሰባሳቢ ተቋሙ ገልጿል። የምግብ ዋጋ ባለፈው አንድ አመት በኢትዮጵያ በ12.1% መጨመሩንም አክሏል። የዋጋ ግሽበት የሚወዳደረው ከወር ወር የባለፈው አመት ተመሳሳይ ወርን በማነጻጸር የፍጆታና የአገልግሎት ዋጋን በማገናዘብ ነው። ወደ ተከታዩ ዘገባችን እንለፍ። መብራት በሚኖሩበት አካባቢ የለም ወይም የኃይል አገልግሎቱ አስተማማኝ አይደለም? ሻማ መግዛት፣ ፋኖስ መወልወል፣ ላምባ መግዛት ወዘተ ከታከታችሁ ድንቋ ሉሲ አለው ትላለች። እንዴት? ሉሲ ድንቅ ነሽ
ዓለም ሙሉ ያነሳሽ። እውነትም ሉሲ ድንቅ ናት። ኢትዮጵያን ጥንታዊ የሰው ልጆች መገኛ፣ ሁልጊዜ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንደሚሉት ማለት ነው። ድንቅዬ ድንቅ ነሽን ማለታችን አይደለም። ሉሲ መብራት ናት። በትንፋሽ ትነፋለች፣ የፀሐይን ኃይል ትጠቀማለች፣ ከዚያ አንድ ክፍልን ቤት ወገግ አድርጋ ታበራለች። ታዲያ ድንቅ አይደለችም?
Hi, we're from Empowered, the makers of the inflatable solar lantern called Lucy.
ሰላም፣ እኛ ከኢምፓወር ድርጅት ነው የመጣ ነው። ሉሲ የምትባለውን በፀሐይ የምትሰራ መብራት ፈብርከናል።
ሽቫታ ሳሪን የኢምፓወርድ ዓለም አቀፍ ሽያጭ ክፍል ኃላፊ ናት። መብራቷ ሉሲን ፈጣሪን ካልፈራችሁ አጣጥፋችሁ በኪስ መያዝ ትችላላችሁ። አየር ገብቶባት ስትነፋ ልክ እንደ ፊኛ ታብጥና ብርሃኗን ትፈነጥቃለች። ብትወድቅም አትሰበርም ነው የሚሉት ሰሪዎቿ። እንዲያውም ከግድግዳ ብትጋጭ፣ እንደ ኳስ ብትነረት ፍንክች የአባ መብራቱ ልጅ ባይነች። ሉሲ ባጭሩ ልክ እንደኛ ግፍ ትችላለች።
እነዚህ መብራቶች በውሃ ውስጥም ይሰራሉ፣ አይሰበሩም። ለምን አላሳያችሁም? አይሰበርም፣ ውሃም አይገባበትም። 1 ሜትር ያህል ውሃ ውስጥ ብትዘፈቅ ሉሲ ብርሃኗን መስጠቷን አታቆምም። አንድ ሙሉ ክፍልን ማለት 4.5 ሜትር በ4.5 ሜትር የሆነ ቤትን ወገግ አድርጋ ታሳያለች። 5 ልጆች ዙሪያዋን ከበው ሊያጠኑባት ይችላሉ። የኤሌክትሪክ ኃይል በሌለባቸው አካባቢዎች ተማሪዎች በኩራዝና ፋኖስ ዙሪያ ሲያጠኑ ጭሱ ጤናቸውን ያውካል። በዚህ ረገድ ሉሲ ጭስ የላት፣ ላምባ ትበላ፣ እንዲሁ ብርሃኗን መለገስ ነው ስራዋ።
እውነትም ሉሲ ድንቅ ናት። ለጤና ጣቢያዎች፣ ለአስቸኳይ ጊዜ እርዳታ ወዘተ ጥቅሟ ከዕለት ተዕለት ኑሮ ያለፈ ነው። ታዲያ ይቺ ድንቋ መብራት ሉሲ ዋጋዋ ስንት ነው? ትንሿ በኪስ የምትያዘው ከ200 የኢትዮጵያ ብር ትጀምራለች፣ ለዚያውም በድረገጽ ከተገዛች። ነገር ግን ጥቂት ድጎማ ተደርጎላት ዋጋዋ ዝቅ ብሎ ሊሸጥ እቅድ ተይዟል። አንዴ ከተገዛች ደግሞ 10 ዓመት ታገለግላለች። ባትሪ ያስፈልጋትም። ጥቂት ፀሐይ ከሞቀች ምሽቱን ታደምቀዋለች። በዓለም ዙሪያ 1.3 ቢሊዮን ሰዎች የመብራት አቅርቦት አያገኙም። በየቤታቸው የመብራት ኃይል ተሸካሚ ወይም ሽቦዎችና አምፖሎች ዘርግተው አስተማማኝ የመብራት አገልግሎት የማያገኙትን ሲጨምር ደግሞ ቁጥሩ 3 ቢሊዮን ይደርሳል። ስለዚህ ቦግ ሲል ሲጠፋ፣ ብቅ ሲል ድርግም ሲል፣ በተለይ ደግሞ አመሻሽ ላይ መብራት ሲጠፋ ፋኑስና ሻማ መግዛት አንድ አማራጭ ይሆናል። አሁን ደግሞ ዕድሜ ለቴክኖሎጂ ተጣጣፊና ቅልጥፍ ያሉ አማራጮች እየመጡ ነው። ልክ እንደ ሉሲ ሉሲ ድንቅ ነሽ ዓለም ሙሉ ያነሳሽ ትልቋና ተብለሻል ያበሻዘ ባንቺ ኮርቷል ሉሲ ዛሪነሽ
ዝግጅታችን ይቀጥላል። አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁ ፕሮግራም ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የእናት ሞት ለወጣት ቤተሰብ እጅግ የከፋ ሐዘን ነው። አንዲት እናት በወሊድ ወቅት ስትሞት የተወለደው ወይም የተወለደችው ህፃን የማደግ እድል በአስር እጥፍ ይቀንሳል። የተወለደው ህፃንና ሌሎች ልጆችም ካሉ የህክምና አገልግሎት የማግኘትና ትምህርት ቤት የመግባት እድላቸው የጠበበ ይሆናል። በዛም ላይ መላው ቤተሰብ የኢኮኖሚ ችግር ይገጥመዋል። በየሁለት ደቂቃዎች አንዲት እናት በእርግዝና ወይም በወሊድ ምክንያት ትሞታለች። ከሚሞቱት እናቶች ከግማሽ በላይ ከሰሃራ በመለስ ባሉት ሀገሮች የሚገኙ ናቸው። ዩናይትድ ስቴትስና የኖርዌይ መንግስት ከአሜሪካ የስነ ተዋልዶ ህክምና ኮሌጅ ጋር መርክ ለእናቶችና ማንኛውም እናት ክቡር ናት ከተባሉት የግል ድርጅቶች ጋር በመተባበር እንደ አውሮፓ አቆጣጠር ሰኔ ወር ላይ በ2012 ዓ.ም ከሶስት ዓመታት በፊት ማለት ነው የእናቶችን ህይወት ለማትረፍ ዘመቻ የጀመሩትም ለዚህ ነው። የእናቶችን ህይወት የማዳኑ ዘመቻ የእናቶችን ሞት በግማሽ ለመቀነስና እናቶች በእርግዝናና በወሊድ ጊዜ በብዛት የሚሞቱባቸው አካባቢዎች የጤና ጥበቃ አገልግሎት ተደራሽነት ለማሻሻል የታቀደ የአምስት ዓመታት ዘመቻ ነው። መጀመሪያ ላይ ተግባራዊ የተደረገው በኡጋንዳና በዚምባብዌ በሚገኙ አራት ወረዳዎች ነበር። ትኩረት የሚሰጠውም በማዋለድና ከወሊድ በኋላ ባሉት 48 ሰዓታት ላይ ነበር። ሁለት ሶስተኛው የእናቶች ሞትና በግማሽ የህፃናት ሞት የሚኖረው በዚህ ወቅት ነው። ይኸው ፕሮግራም እየሰራ እንደሆነ ከተገለጸ በኋላ አምና ዛምቢያ ውስጥ ወደ 12 ወረዳዎች፣ በኡጋንዳ ደግሞ ወደ ተጨማሪ 6 ወረዳዎች ተስፋፋ። በአሁኑ ወቅት የፕሮግራሙ ጊዜ እየተጋመሰ ነው። ውጤቱም አስደናቂ ሆኗል። ኡጋንዳ ውስጥ ፕሮግራሙ ከተጀመረበት ጊዜ አንስቶ የእናቶች ሞት ብዛት በ45 ከመቶ ቀንሷል። በመላ ሀገሪቱ ባሉት ማህበረሰቦች 41 ከመቶ ለሚሆኑት ጠንካራ ስልጠናና ትምህርት ተሰጥቷል። ዛምቢያ ውስጥ በሆስፒታሎች የሚሞቱት እናቶች ቁጥር ትኩረት በተሰጠባቸው ወረዳዎች በ53 ከመቶ ወርዷል። በአሁኑ ወቅት 90 ከመቶ የሚሆኑት ሴቶች በጤና ተቋማት እየወለዱ ነው። እቅዱ ሲጀመር ግን በሕክምና ተቋማት የሚወልዱት ሴቶች 63 ከመቶ ብቻ ነበሩ። በዚህ ስኬት ምክንያት ፕሮግራሙ ወደ ናይጄሪያም እየተስፋፋ ነው። በዓለም ደረጃ ከሚሞቱት እናቶች 14 ከመቶ የናይጄሪያ ሴቶች ናቸው። በዓለም ደረጃ ከሚሞቱት ልጆች ደግሞ አንድ አራተኛዎቹ ናይጄሪያውያን ናቸው። የሕፃናት መኖር የእድል ጉዳይ ወይም ደግሞ ባለ ሀብት የሚወሰን መሆን የለበትም። ይህ ለሁሉም እውነታ እንዲሆን ተባብረን እየሰራን ነው ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
መጨረሻው ቅንብር ከማለፋችን በፊት አጠር ያለች ሙዚቃ እናሰማችሁ።
Ya Jamila, Jamila, Ya Jamila, Ya Jamila, Ya Jamila, Ya Jamila, Ya
Jamila, Ya Jamila, Ya Jamila, Ya Jamila, Ya Jamila, Ya Jamila, Ya Jamila, Ya Jamila, Ya mama allah mishi huna kam de mama azakai modade kam de mama ene watare kesh kam de mama lagalagale kam de mama aya sasbenyim kam de mama ye kwan kwachne kam de mama ye chalku tinde ye kam de mama yadwa panal pa
Jamilan bere dudal me mal no ya Simalen barbadu halka ne fiya Are itla ganish nagari ba malak Ye twat mata kona shal jamila Jan le uwe ke apan ke mare Jamilan jae makan ke gafat Ani sin barbada dam ya fananan Kotu kotu sin shan chimbanana Pura mai le aswan Mai nik sa kwal pen sa Pura mai nik kala to kenzenya
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩናይትድ ስቴትስ ለኢትዮጵያ የምትሰጠው እርዳታ በተጠና ፍላጎት ላይ የተመሠረተና ተገቢው ክትትል የሚደረግበት ነው ሲሉ በዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዩኤስኤአይዲ የባህር ማዶ አደጋዎች ድጋፍ ቢሮ ዳይሬክተር ለቪኦኤ ተናግረዋል። ዳይሬክተሩ ጀረሚ ኮናንዳይክ ይህንን ያሳወቁት ሀገራቸው በቅርቡ ለኢትዮጵያ በምትሰጠው የምግብ እጥረት ድጋፍ ላይ በቅርቡ 88 ሚሊዮን ዶላር ስለመጨመሯ ለቪኦኤ በሰጡት ማብራሪያ ነው። ሚስተር ኮናንዳይክን ያነጋገራቸው ሰለሞን አባተ ነው፣ ተከታዩን አዘጋጅቷል።
ኢትዮጵያ ኤልኒኞ ላስከተለው ድርቅ የተጋለጡና ወትሮም በሴፍቲኔት ታቅፈው በቋሚነት ይረዱ የነበሩ ከ18 ሚሊዮን በላይ የምግብ እርዳታ ፈላጊዎች አሏት። በተለይ ደግሞ የኤልኒኞ ተጽዕኖ እንደ በረታ በሚቆይባቸው በመጪዎቹ ጥቂት ወራት ውስጥ ኢትዮጵያ ለእነዚህ ዜጎቿ ምግብ ማቅረብ ይኖርባታል። ኢትዮጵያ ለዚህ አጣዳፊ ምላሽ ለሚፈልግ አደጋ ከዓለም አቀፉ ማኅበረሰብ የ1.4 ቢሊዮን ዶላር ጥያቄ አቅርባለች። ለዚህ አጣዳፊ ጥያቄ ምላሽ ከሰጡት አካላት መካከል በግንባር ቀደምትነት የሚጠቀሰው የዩናይትድ ስቴትስ መንግሥት እስካሁን የ435 ሚሊዮን ዶላር ወይም ከ9 ቢሊዮን የኢትዮጵያ ብር በላይ እንደሚሰጥ በይፋ አሳውቋል። የኢትዮጵያ መንግሥትም ከቋቱ 14 ቢሊዮን ብር መመደቡንና ይህንን በፓርላማው ማጸደቁን ተናግሯል። መንግሥቱ ለጉዳዩ ልዩ ትኩረት ሰጥቶ እየተንቀሳቀሰ መሆኑንና ችግሩንም ለመጋፈጥ በትብብር እየሰሩ መሆናቸውን በዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ የባህር ማዶ አደጋዎች ድጋፍ ቢሮ ዳይሬክተር ጀረሚ ኮናንዳይክ ሰሞኑን ከቪኦኤ ጋር ባደረጉት ቃለ ምልልስ ገልጸዋል። መጪው ጊዜ አሳሳቢ መሆኑንና አጣዳፊ የምግብ አቅርቦት የሚያስፈልጋቸው ሲል የኢትዮጵያ መንግሥት የጠራው የ10.2 ሚሊዮን ተረጂ ቁጥር መጪው የበልግ ዝናብ እንደ መደበኛ አወራረዱ ላይመለስ ይችላል በሚል ግምት እንደነበረ ኮናንዳይክ አመልክተዋል።
The projection of 10.2 assumes that those rains will not perform to their normal level.
10.2 ሚሊዮን ሰው የምግብ እርዳታ ሊያስፈልገው እንደሚችል የወጣው ግምት የበልግ ዝናብ ምናልባት በአግባቡ ላይጥል ይችል ይሆናል ከሚል ግምት ነበር። ዝናቡ ጨርሶኑ ከቀረ ሁኔታዎች ይባባሳሉ፣ የተሻለ ከሆነ ደግሞ ሁኔታውም ይሻሻላል። አጠቃላይውን የዓለም የኤልኒኞ ክስተት አያያዝ ስንመለከት ግን ፈተናዎቹ በመጪው ዓመት ውስጥ የሚቀጥሉ ይመስላል።
ፈተናዎቹ እንደዚህ እየቀጠሉ የሚሄዱ ከሆነ ሚስተር ኮናንዳይክ እንዳሉት በ2016 ዓ.ም ተጨማሪ ድጋፍ ለኢትዮጵያ ሊሰጡ እንደሚችሉ ገምተዋል። ከወዲሁ የአደጋውን ሁኔታ አሁን በግልጽ መናገር እንደማይቻል አስቸጋሪ መሆኑንም ጠቁመዋል። ከኢትዮጵያ መንግሥት ጋር በቅርበት እየሰሩ መሆናቸውን የተናገሩት ሚስተር ከናንዳይክ የሰብአዊ ድጋፎቹ ሰነድ የተዘጋጀው በጋራ እንደሆነ ትንታኔዎችን መጋራታቸውን፣ ኢትዮጵያ ያወጣቸውን መረጃም በጋራ መገምገማቸውን አመልክተዋል። በመሆኑም ሰነዱ ታማኝ ነው ብለው እንደሚያምኑ ተናግረዋል። ለመርሃ ግብሩም ሰፊ ድጋፍ እንደሚሰጡ ጠቁመዋል።
We do some of our own analysis to complement their analysis and everything.
እነሱ ባወጣቸው ትንታኔዎች ላይ የኛንም እናክላለን። በመሰረቱ ተመሳሳይ ናቸው። እኛ FuseNet የሚባል የዓለም ምግብ ክትትል አሰራር አለን። በዚያ ቡድን ግምገማ መሰረት የኢትዮጵያ መንግስት እየጠየቀ ያለውና እንደሚያስፈልግ የሚታመነው የሰብአዊ እርዳታ ጥያቄ በአመዛኙ ተመሳሳይ ናቸው።
የኢትዮጵያ መንግስት የረሃብተኛውን ወይም የእርዳታ ፈላጊ ዜጋውን ቁጥር እያሳነሰ ነው የሚናገረው የሚሉ ክሶችና ወቀሳዎች እንደሚሰሙም ለኮናንዳይ ካንስችላቸው ነበር።
እስካሁን የቀረቡትን ቁጥሮች በፊውዝኔት ባጠናነው መሰረት ያነሰ የተረጂ ቁጥር መውጣቱን አላየንም። በዚያ የሰብአዊ ድጋፍ ሰነድ ዝግጅት ውስጥ የመንግስቱ ድርጅትና መንግስታዊ ያልሆኑ ተቋማትም የተሳተፉበት ነው።
ለድርቅና ለምግብ እጥረት የተጋለጡ አካባቢዎች ለመገናኛ ብዙሃንና ለጋዜጠኞች ክፍት እንዲሆኑ በቅርቡ የቀረቡ ጥያቄዎችን ለሚስተር ጀረሚ ካናንዳይ ካንስቸላቸው ነበረ። ሌላም ጥያቄ የተለያዩ አካላት ይህንን ችግር ከረሃብነት አስጋግዘው ይናገራሉ። የኢትዮጵያ መንግስት የምግብ እጥረት ነው ይላል። እርሶ ምን ይላሉ? በእናንተ ግምገማስ የዩናይትድ ስቴትስ መንግስት አቋም ምንድነው? ኢህአደግ እርዳታን እንደ ፖለቲካ መሳሪያ ይጠቀምበታል የሚሉ ክሶችም አሉ ይስማሉ። ለነዚህስ መልሶ ምንድነው? ሚስተር ጀረሚ ካናንዳይክ ለነዚህና ለሌሎች መሰል ጥያቄዎች መልስ ሰጥተዋል። የዩናይትድ ስቴትሱ የዓለም አቀፍ እርዳታ ኤጀንሲ ባለስልጣን በሌላ ዝግጅት መለሳለሁ።
አድማጮች፣ አሁን ደግሞ የዜና ማጠቃለያ እናቀርባለን። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ በሀገሪቱ ያለውን ኃይል ተጠቃሚነት ለመቀነስ ሲሉ የሀገሪቱን ምክር ቤት ውሳኔ ሳይጠብቁ እርምጃ እንደሚወስዱ አስታውቀዋል። ጉዳዩ የአሜሪካን ሕዝብ ከፋፍሏል። ፕሬዝደንት ኦባማ ዛሬ በዋይት ሀውስ ቤተ መንግስት ሆነው ባደረጉት ንግግር ከቅርብ ጊዜያት ወዲህ በገፍ የመግደል ተግባሮች እየታዩ ቢሆንም የሀገሪቱ ምክር ቤት በመሳሪያ ባለቤትነት ላይ ቁጥጥር የሚያደርግ ህግ ባለማውጣቱ ነቅፈዋል። ፕሬዚደንት ባራክ ኦባማ ዩናይትድ ስቴትስ ውስጥ መሳሪያ በቀላሉ የመግዛት ሁኔታ የሚያስከትለውን ግጭት ለመገደብ ሲሉ የፕሬዚዳንትነት ስልጣናቸውን በመጠቀም ተከታታይ ትዕዛዞች በማስታወቅ ላይ ናቸው። ይህ እርምጃቸው ታዲያ አንዳንድ ድጋፍ እያገኘ መሆኑን የድምፅ መለኪያ ሀዞች አመልክተዋል። ኩዌት ኢራን ላይ ዲፕሎማሲያዊ እርምጃ በመውሰድ ረገድ ከሌሎች የሳውዲ አረቢያ አጋሮች ጋር ተቀላቅላለች። ሳውዲ አረቢያ አንድ የታወቁ ሺዓ ሃይማኖታዊ መሪን ከገደለች በኋላ እርምጃውን የሚቃወሙ ሰዎች በኢራን መዲና በሚገኘው የሳውዲ አረቢያ ኤምባሲ ወረራ ማካሄዳቸው ይታወሳል። ኮና የተባለው የኩዌት መንግስት ይዞታ የሆነው የዜና አገልግሎት በዘገበው መሰረት ሳውዲ አረቢያ ጸጥታዋን ለማስከበር የምታደርገውን እርምጃ ሁሉ እንደምትደግፍ ኩዌት ገልጻ በቴህራን የሚገኙትን አምባሳደሯን ጠርታለች። የፕሬዝደንት ኦባማ አስተዳደር የሺዓው ሼክ መገደል ሊያስከትል ስለሚችለው አንደምታ የሳውዲ አረቢያ ባለሥልጣኖችን አስጠንቅቋል። የሼክ ንምር አል ንምር መገደል መካከለኛው ምስራቅን አሳዝኗል፣ ዓለም አቀፍ ተቃውሞንም አስነስቷል ሲሉ የዋይት ሀውስ ቃል አቀባይ ጆሽ ኤርነስት ትላንት ተናግረዋል። የተባበሩት መንግስታት ድርጅት ይፋ ያደረገው አዲስ ሪፖርት በየመን እየተካሄደ ያለው ግጭት በምን ያህል ሲቪሎች ላይ ጉዳት እንዳደረሰ ያሳያል። በድርጅቱ የሰብአዊ መብቶች ቢሮ ሪፖርት መሰረት ካለፈው የአውሮፓውያኑ ዓመት 215 መጋቢት 26 እስከ ማብቂያ ድረስ ከ8100 በላይ ሲቪሎች ተገድለዋል ወይም ቆስለዋል።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና
አዳነች ፍስሐዬ ነን። አሁን የትግርኛ ፕሮግራም ይቀጥላል። ¶¶